ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ከመስታወት አረጋው ጋር ለ30 ደቂቃዎች አብረናችሁ ጫፍ እንደርሳለን።
ሰላም እንደምናመሻችሁ። በሳውዲ አረቢያ ጉብኝት ያደረጉት የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ በሳውዲ በእስር ላይ የነበሩ በሺዎች የሚቆጠሩ ኢትዮጵያውያንን እንዳስፈቱና ትውልደ ኢትዮጵያዊው ቱጃር ሼክ መሐመድ አላሙዲን ለማስፈታት ጥረት መጀመራቸውን ተናግረዋል።
ዲፕሎማቲክ ጫና በማስከተል ጊዜው መናገር ቢቸገርም በቅርብ ጊዜ ውስጥ ወደ ሀገራቸው እንደሚመለሱ እርግጠኛ ሆኜ እናገራለሁ።
ከእስር ስለተለቀቁትና በአጠቃላይ የኢትዮጵያውያን ኑሮ ደግሞ እንዲያብራሩልን በሳውዲ አረቢያ የኢትዮጵያ ማህበረሰብ ወኪሎችን አነጋግረናል።
በዚህ አጋጣሚ የጠቅላይ ሚኒስትሩ መምጣት ህዝቡ በጉጉት የሚጠብቀው ነገር ነበረ። ሆኖም ግን ህዝቡን እንዲያገኝ ያልተደረገ እና በጣም አዝነናል።
ወደ 6 የሚጠጉ ዓለም አቀፍ ሽልማቶችን የተቀበለውና ለ9 ጊዜ ታስሮ የተፈታው ጋዜጠኛ እስክንድር ነጋ እዚህ ዋሽንግተን ዲሲ የሚገኘው ስቱዲዮአችን በእንግድነት ተገኝቶ ያደረገውን ውይይት የመጨረሻ ክፍልም ይዘናል።
የተጣለውን የዲሞክራሲያዊ መሰረት የሚያጠናክር ስር የሚያሰድድ ድባብ ያስፈልጋል። ያ ድባብ ሊፈጠር የሚችለው በእርቅ ነው፣ በመቀለድ ነው። ወደኋላ በመመልከት ሳይሆን ወደፊት በመመልከት ነው።
ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። አብራችሁን ካድማስ ተሻገሩ። ዜና እናስቀድም። አዲስ አበባ ቦሌ ቡልቡል አካባቢ ትናንት ምሽት ፍንዳታ መድረሱን የዓይን እማኞች ለአሜሪካ ድምፅ ሬዲዮ ተናግረዋል። ይህንኑ ያረጋገጠው የከተማዋ ፖሊስ ኮሚሽን ማብራሪያ አልሰጠም። ትናንት ከምሽቱ 4 ሰዓት ላይ ከዓለም ካፌ ፊት ለፊት የደረሰው ይህ ፍንዳታ ለጊዜው ከፍተኛ መደናገጥ ፈጥሮ እንደነበረ እነዚሁ የዓይን እማኞች አስረድተዋል። ፍንዳታውንና የፈጠረውን መደናገጥ በዓይናቸው ከተመለከቱት መካከል የተቃዋሚው የኦሮሞ ፌዴራሊስት ኮንግረስ የወጣቶች ሊግ አመራር አባል አቶ አዲሱ ሁምቡላላ አንዱ ናቸው።
የአፍሪካ ቀንድ አካባቢን ባለፉት 2 ቀናት የመታው እጅግ የከበደ ዝናብ ያስከተለው የሐሩር አውራጃ ማዕበልና ውሽንፍር ለ30 ሰው ሞት ምክንያት ሆኗል። ቅዳሜና እሁድ የጣለው ሳይክሎን ሳጋር የሚል ስያሜ የተሰጠው የውቅያኖስ ማዕበል ኃይል በምስራቅ አፍሪካ አካባቢዎች ላይ እስካሁን ከተመዘገቡት ሁሉ እጅግ የበረታው እንደሆነ ባለስልጣናቱ አስታውቀዋል። በተለይ የሶማሊያን ዋና ከተማ ሞቃዲሾን የመታው ማዕበልና የወረደው ዶፍ ዝናብ 6 ሰው መግደሉን፣ ከ300 በላይ ቤቶች ማጥለቅለቁን የከተማይቱ ከንቲባ አብዱራሂም ኦስማን ለቪኦኤ ገልጸዋል።
ናይጄሪያ ውስጥ ላለፉት 3 ወራት ተዘግቶ የቆየ አሸባሪዎች ጥቃት ያደረሱበትና 109 ተማሪዎች የተጠለፉበት ትምህርት ቤት ተከፈተ። ከተጠለፉት የሚበዙት ሴት ተማሪዎች ለቤተሰቦቻቸው የተመለሱ ቢሆንም ወደ ዳብቺ ትምህርት ቤት ልጆቻቸውን ለመላክ የደህንነት ጉዳይ እያሳሰባቸው መሆኑን ወላጆች እየተናገሩ ነው።
በመጨረሻም በንግድ ጉዳዮች ላይ ከቻይና ጋር ያለው ግንኙነት መሻሻል ማሳየቱን የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ገልጸዋል። ፕሬዚዳንቱ ዛሬ ማታ በትዊተር ባስተላለፉት መልእክት ቻይና ብዛት ያላቸው ተጨማሪ የእርሻ ምርቶችን ከአሜሪካ ለማስገባት ተስማምታለች። ይህም ገበሬዎቻችን ለብዙ ዓመታት ሳያገኟቸው ከቆዩ በጣም ጥሩ ነገሮች አንዱ ነው ብለዋል። ዩናይትድ ስቴትስና ቻይና ወደ ውጭ በሚልኳቸው ሸቀጣሸቀጥና አዳዲስ ከባድ ታሪፎች ከመጣል ለመቆጠብ መስማማታቸውንም የዩናይትድ ስቴትስ የገንዘብ ሚኒስትር ስቲቭ ምኑችን አስታውቀዋል። ለዛሬ ያዝነላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ወደ ቀሪ የጋቢና ዝግጅቶቻችን እንምራችሁ።
የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
በሳውዲ አረቢያ ጉብኝት ያደረጉት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በሳውዲ በስር የነበሩ በሺዎች የሚቆጠሩ ኢትዮጵያውያንን እንዳስፈቱና ትውልደ ኢትዮጵያዊው ቱጃር ሼክ መሐመድ አላሙዲን ለማስፈታት ጥረት መጀመራቸውን ተናግረዋል። የኢትዮጵያ የውጭ ጉዳይ መስሪያ ቤት ቃል አቀባይ አቶ መለስ አለም ከእስር የተፈቱት ወደ ሀገራቸው መመለስ ጀምረዋል ብለዋል። መስታወት አረጋው ዝርዝር አላት።
ጠቅላይ ሚኒስትር ዶክተር አብይ አህመድ ባሳለፍነው ሳምንት መጨረሻ ወደ ሳውዲ አረቢያ ጉብኝት አድርገው ነበር። በተለያዩ ምክንያቶች በስር ላይ የሚገኙ ዜጎቻችን እንዲፈቱልን፣ ለሀገራቸው፣ ለቤተሰቦቻቸው፣ ለቀያቸው እንዲበቁልን እንፈልጋለን በማለት ባቀረቡት ጥያቄ መሰረት በሳውዲ መንግስት ፍርድ ተፈርዶባቸው በስር ላይ ይገኙ የነበሩ 1085 እስረኞች ከስር ተለቀዋል።
ይህን ጠንካራ አቋማችን ያወቁት ክራውን ፕሪንሱ አሳዛኝ ቢሆንም ማታ ከሌሊቱ 10 ሰዓት ላይ ተግባብተን ጠዋት ይሰጡን ከወሰኑ በኋላ ቤተሰቦቻቸው ባደረጉባቸው ከፍተኛ ጫና አሁን ከኛ ጋር ሊመጡ አልቻሉም። ከሳቸው በስተቀረ 10 ጥያቄ ነበረን፣ 9ኙን መልሰውልን ለ10ኛው ጥቂት ጊዜ ይሰጡን ብለዋል። የሼህ አላሙዲን መታሰር በዓለም ላይ ያሉ ዲያስፖራዎች ሁሉ አጀንዳ መሆን አለበት። ምክንያቱም ኢትዮጵያ አንተ አንቺ ከሆንሽ አንድ ኢትዮጵያ ታስራለችና ኢትዮጵያ ስትታሰር ዝም ማለት የሚያስችለው ሌላ ኢትዮጵያ መኖር የለበትም። የጀመርነውን ዲፕሎማቲክ ጫና በማስቀጠል ጊዜው መናገር ቢቸገርም በቅርብ ጊዜ ውስጥ ወደ አገራቸው እንደሚመለሱ እርግጠኛ ሆኜ እናገራለሁ።
አብዛኛዎቹ ከስር የተፈቱት ኢትዮጵያውያን ሀገራቸው ቀያቸው ገብተው ከቤተሰቦቻቸው ጋር መገናኘታቸውን የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አቶ መለስ አለም ተናግረዋል። ቀሪዎቹም በጥቂት ቀናት ውስጥ ወደ ሀገራቸው ይገባሉ ተብሎ ይጠበቃል። ከዚህ ቀደም የውጭ ጉዳይ ሚኒስትር መስሪያ ቤት በሚኒስትር ዴኤታ በዶክተር አክሊሉ ኃይለ ሚካኤል የሚመራ ጊዜያዊ ኮሚቴ በማቋቋም እስረኞችን በተመለከተ ከፍተኛ እንቅስቃሴ ሲያደርግ እንደነበር የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አቶ መለስ አለም ጨምረው ገልጸውልናል። አቶ ሻውል ጌታሁን በሳውዲ አረቢያ ሪያድ የማህበረሰብ ተወካይ ናቸው። ጠቅላይ ሚኒስትር ዶክተር አብይ አህመድ ያደረጉት ጉብኝትና የእስረኞችን የማስፈታት ሂደት ደስ እንዳሰኛቸው በመግለጽ በሪያድ የሚገኙ ኢትዮጵያውያን የዚህ ጉብኝት አካል አለመሆናቸው ቅር እንዳሰኛቸው ተናግረዋል።
እስረኞቹ መለቀቁ በጣም ጥሩ ነገር ነው። ግን በሌላ መስኩ ደግሞ እዚህ ሀገር ላይ አሁን ያለው ኢትዮጵያዊ እንደው በቀላሉ የቁም እስረኛ ነው ማለት ይቻላል። ሀገር ቤት መግባት የሚፈልግ ነው፣ ለመሄድ የተቸገረ ነው፣ እዚህ ለመኖርም የተቸገረ ነው እና በዚህ አጋጣሚ የጠቅላይ ሚኒስትራችን ወደ ሳውዲ አረቢያ መምጣት በጣም ትልቅ ነገር ነው የነበረው ለዚህ አካባቢ ማህበረሰብ። ሆኖም ግን እንግዲህ ጅዳ ነበረ የመጡት ጠቅላይ ሚኒስትሩ። ዳና አካባቢ ያሉ የማህበረሰብ ወኪሎች ጅዳ በሚገኘው ቆንስላ አማካኝነት ወኪሎቹ ቢያንስ እንዲገኙ ተደርገው አካባቢያቸውን ችግር ያስረዱ ይመስለኛል። የሪያድና የአካባቢው ማህበረሰብ ግን የመገናኘት እድሉን አላገኘም። የሪያድ ኤምባሲም ይህንን ነገር ፋሲሊቴት አላደረገልንም ማለት እና በጣም አዝኗል ህብረተሰቡ። ምክንያቱም እኛ በዚህ ጉዳይ ላይ አንቺም ታውቂያለሽ ወደ ኢትዮጵያም ተልከን ጉዳዩን ለኢትዮጵያ መንግስት አቅርበን የተለያዩ ዝርዝር መረጃዎች እንዲሰሩ ተብለው ያው ህዝቡ በጣም በተለያየ ችግር ውስጥ መኖሩን መንግስት ያውቃል። በዚህ አጋጣሚ የጠቅላይ ሚኒስትሩን መምጣት ህዝቡ በጉጉት የሚጠብቀው ነገር ነበረ። ሆኖም ግን ህዝቡን እንዲያገኝ አልተደረገም እና በጣም አዝነናል።
እሱ ከዚህ ቀደም ሳውዲ በወጣው የአመት ግብርን በተመለከተ የኢትዮጵያ መንግስት ከእናንተ ጋር እንዲቆም ወደ ኢትዮጵያ ገብታችሁ የምትሰሩበትን መንገዶች እንዲያመቻችላችሁ ለውጭ ጉዳይ ሚኒስትር ጥያቄዎቻችሁን ባለፈው አመት አቅርባችሁ ነበረ። እናንተ እንግዲህ በመኖሪያ ፈቃድ የምትኖሩ በርካታ ነዋሪዎች ናችሁ። ይህንንስ በተመለከተ የጠየቃችሁ ጥያቄ ምን ምላሽ አገኘ?
ኢትዮጵያ በሄድን ሰዓት ኢትዮጵያ ላይ ያሉ የሚኒስትሩ መስሪያ ቤት የሰጡን አቅጣጫ የነበረው ምንም እንኳን እኛ ከሪያድና ሪያድን አካባቢ ወክለን ብንሄድም ችግሩ ሰፊና የሳውዲ አረቢያ ችግር ስለሆነ የእናንተ ብቻ ጥያቄ በቂ ስላይደለ የሌሎችንም አካባቢዎችን የያዘ ዝርዝር መረጃ ማን መቼ ምን ይፈልጋል ምን ይዞ መምጣት ይፈልጋል የሚለውን ዝርዝር መረጃ ከኤምባሲው ጋር ከሚስዮኑ ጋር ሆናችሁ ሰርታችሁ ላኩ የሚል መልስ ነበር የሰጡን። በጊዜው በዛ ሰዓት ከውጭ ጉዳይ ሚኒስትርም አብሮን የነበረ ሰው ይህንኑ ይዞ መጥቶ ለሚስዮኑም ለማህበረሰባችን ማሳወቅም እንግዲህ ይህንን ለመስራት እዚህ ከመጣን በኋላ ግን ሚስዮኑ በራሱ መንገድ የሚያነሳቸው ጥያቄዎች አሉ። ጥያቄዎች ምንድን ነው? በጽሁፍ ይምጣልኝ፣ በጽሁፍ ካልመጣ ይህንን እንጂ ወደ ስራ አልገባም የሚል አቋም ያዘ። ይህንንም ብለው ደብዳቤ ጽፈናል ብለዋል ወደ ውጭ ጉዳይ ሚኒስትር። ውጭ ጉዳይ ሚኒስትርም ገብቶ ወይ በጽሁፍ ካላከልህም ነው የሚሉት። በዚህ ሁኔታ ላይ እኛ መጠየቆችን መስፈርቶችን አዘጋጅተን ህዝቡን ልንጠይቅ ባለ ሁኔታ እንግዲህ ሚስዮኑም በመስሪያ ቤት በራሱ አያያዝ አካሄድ ሳውዲ አረቢያ እንግዲህ ኢትዮጵያዊ ዴታ እንዲሰራ ነበር የተጠየቀው። እንግዲህ ነገሮች አስቸጋሪ ሁኔታ ውስጥ በቀን ህብረተሰቡ ወደ ችግር ውስጥ እየገባ በጣም ብዙ ሰዎች ህጋዊ የነበሩት ሰዎች በአሁኑ ሰዓት መኖሪያ ፈቃዳቸውን ማደስ ባለመቻላቸው ህገ ወጥ የሆኑ በጣም ብዙ ኢትዮጵያውያኖች ናቸው ያሉት። እንግዲህ በዚህ ሁኔታ ላይ ነው እንግዲህ የውጭ የጠቅላይ ሚኒስትሩ ወደ ሳውዲ አረቢያ መምጣት ትልቅ አጋጣሚ የነበረው።
አቶ አብዱ ሁሴን በሳውዲ አረቢያ 15,000 ኢትዮጵያውያን ይኖሩባታል ተብሎ በሚገመተው መዲና ከተማ የማህበረሰብ ተወካይ ናቸው። ከኢትዮጵያው ጠቅላይ ሚኒስትር ጋር ማህበረሰባቸውን ወክለው ችግሮቻቸውን ለመግለጽ እድሉን አግኝተዋል።
ሁሉንም ጨምረን መዲና ከተማ ላይ ወደ 15,000 የሚሆን ኢትዮጵያውያን አለ ብለን ነው የምንገምተው። በዛ መሰረት ጠቅላይ ሚኒስትር አብይ አህመድ ባለፈው አርብ ላይ ጅዳ ላይ እኔም ለመገኘት እድሉ ገጥሞኝ ነበር። ሁሉንም ማህበረሰብ እንኳን ባይቻል የሃይማኖት አባቶችን፣ ታዋቂ ሰዎችን፣ የማህበረሰቡ ተወካዮችን እንዳናገሩ ፍላጎታችን ነበር። ነገር ግን ከጊዜ ጋራ እንደዛ ማድረግ ባይቻልም በየከተማው ያሉት የማህበረሰቡን ተወካይ አቅርበውናል፣ ተገናኝተናል ከሳቸው ጋር። ይህም እንግዲህ አንደኛው መዲና ነው፣ ሁለተኛው መካ፣ ሶስተኛው ጀዳ የጀዛን ኮሚኒቲ እና እዛ አካባቢ የጀዳ አካባቢ የኢትዮጵያ ትምህርት ቤት መምህር፣ የሴቶች ማህበር ሊቀመንበር፣ እነዚህ 7-8 ሰው ከጠቅላይ ሚኒስትር ዶክተር አብይ ጋር ተቀራርበን ተነጋግረናል። በማህበረሰባችን ችግር ላይ ጥያቄ አንስተን ተወያይተናል ለማለት ፈልጌ ነው። ስለዚህ ይህን ገለጻ በማድረግ በተጣበበ ጊዜም ቢሆን የአካባቢ እዚህ ሀገር ላይ እንደ ማህበረሰብ ተወካይ ችግራችሁ ምንድን ነው ብለው ጠይቀውና እንግዲህ የእኛ ችግር በአሁኑ ሰዓት የሳውዲ መንግስት በተለይ በቤተሰብ ላይ፣ በህፃናት ላይ፣ በፋሚሊ ላይ ያወጣው ህግ ከባድ ስለሆነ አሁን 200 ብር እየከፈልን ነው። 200 ብር ገብተናል። እስከ 400 የሚሄድበት ቤታ እስካለ ድረስ ወደ ሀገራችን የመሄዱ ነገር አጭር ጊዜ ነው። ከዚህ በኋላ እዚህ ሀገር ላይ ልንኖር የምንችለው የሚል ነው። ስለዚህ ማህበረሰቡ እኛም እንደ ማህበረሰብ ተወካይ እየጠየቀ የነበረው ጥያቄ የቀረጽ ነጻ መኪና የያዝነውን መኪና እንኳን ይዞን እንድንገባ ይፈቀድልን፣ እዚህ ሀገር ስንኖር ደግሞ መብታችን ይከበር፣ እስከ ቤቶች ገብተው ወታደሮች ይይዙናል፣ አለግባብ ህጋዊ የሆነውን ሰዎች ህጋዊ መኖሪያ ፍቃድ ያለንን ሰዎች አላግባብ ያሳፍሩናል እና ይሄን የመሳሰሉ በአካባቢያችን ሁሉም በየከተማው ያለውን ችግር ጥያቄ ያቀረብንበት ሁኔታ ነበር። ያው መልሶም እንግዲህ በሰዋቸው በኩል የተመለሰው መልስ በተለይ መብታችን ይከበር፣ እኛነታችን ሊከበር ይገባል ብላችሁ ያላችሁት ነገር የሳውዲ መንግስት ጋራ አሁን የጀመርነውን ግንኙነት ዲፕሎማሲ ጥንካሬ ጠንካራ አድርገን ወስደ ነው። እኛም የዜጎቻችን የመጀመሪያው ጥያቄያችን መብታቸው ተከብሮ እንደ ማንኛውም መኖር መቻል አለባቸው፣ ሀገሪቱን አክብረው ተከብረው መኖር አለባቸው ብለን ጥያቄውን አንስተናል አሉ። የማህበረሰቡ ጥያቄ ይኸው ከዚሁ ጋር የተያያዘ ስለነበር የእስረኛዎችን የሀገር ውስጥ ያሉ እስረኞች መጠየቅና መፍትሄ መደረግ አለበት ብሎ ሲጠይቅ ስለነበረ ነገር ግን እርሳቸው ቀድመው ጥያቄውን አቅርበው ከመንግስት ጋር ተወያይተው ነው እኛ ጋር የቀረቡት። በችግሮቻችን ዙሪያ መፍትሄ በሚያስፈልጋቸው ችግሮች ዙሪያ ተወያይተን ጥያቄያችን አቅርበን ጥያቄያችን በአግባቡ የመለሱ ልንና ተስፋ ሰንቀን ያለንበት ሁኔታ አለ።
ይህ እስረኞች ተፈተዋል። እናንተ አካባቢ ብዙ እስረኞች አሉ እርስዎ የሚያውቁት?
እኛ አካባቢ በጣም ባይበዙም የተወሰነ እስረኛ አለ። እስረኞች እኛ ጋር በግምት ነው በነገራችን ላይ 100-150 አካባቢ ይሆናል ብለን ነው የምንገምተው። እነዚህም ጥቃቅን ቀላል የሆነ ወንጀሎች አንድ 30-35 የሚሆኑ ሰዎች አሉ። ይሄ ክቡር ጠቅላይ ሚኒስትር ሳይመጡ ለቆንስላ ጽህፈት ቤት አሳውቀን እስረኞቻችን ይጎብኙና ይጠየቁና ወንጀላቸው ቀላል የሆነውን እንኳን ለመሳፈር መንግስት ጥረት እንዲያደርግ እያልን እኛም እንደ ኮሚኒቲ ስንጠይቅ ነበር። አሁን እስረኛ መፈታት ተጀምሯል። በሌላ አካባቢ ነው፣ በጀዛን አካባቢ። እኛ አካባቢ ገና እኛም እየተነጋገርን ያለ ነው። አሁን አልደረሰም እኛ አካባቢ።
የኢትዮጵያ መንግስት ለዜጎች መብት፣ ሰብአዊ ደህንነትና ክብር ዋጋ ይሰጣል በሚል መርህ በተያዘው ባሳለፍነው ሳምንት የተደረገው የኢትዮጵያ የጠቅላይ ሚኒስትር በሳውዲ ጉብኝት በሀገሪቱ የሚኖሩ ኢትዮጵያውያንን መብትና ደህንነት ለማስከበር ከሳውዲ መንግስት ጋር ጠንካራ ውይይት እንዳደረገ የኢትዮጵያ ውጭ ጉዳይ ሚኒስትር ቃል አቀባይ አቶ መለስ ዓለም ጨምረው ገልጸውልናል።
እያደመጣችሁት ያላችሁት ጋቢና ቪኦኤ ነው። በሄኖክ ሰማእግዚአብሔርና በመስተዋት አረጋው እየተዘጋጀ የሚቀርበውን ፕሮግራም ጋቢና ቪኦኤ
ራዲዮ ሰገሌ አሜሪካ ራ ጋቢና
በናይጄሪያ አሸባሪዎች ጥቃት አድርሰውበት 109 ተማሪዎች የታገቱበት ትምህርት ቤት ላለፉት 3 ወራት ተዘግቶ ቆይቶ ዛሬ ሥራ ጀምሯል። የሚበዙት ሴት ተማሪዎች ለቤተሰቦቻቸው የተመለሱ ቢሆንም ወላጆች ግን ዳብቺ ትምህርት ቤት ልጆቻቸውን ለመላክ ደህንነታቸው አሳስቧቸዋል ትላለች የአሜሪካ ድምጿ ቺካ ኦድዋ ከስፍራው በላከችው ዘገባ። በሶስት ወር ጊዜ ውስጥ ለመጀመሪያ ጊዜ በሰሜን ምስራቅ ናይጄሪያ የሚገኘው የዳብቺ ትምህርት ቤት በሩን ከፍቷል። ተማሪዎች ሰልፍ ተሰልፈው ብሔራዊ መዝሙር ዘምረው ባንዲራ ተሰቅሎ ክፍል ተጀምሯል። በየካቲት ወር በአሸባሪዎች ታግተው የተወሰዱት ልጃገረዶች ሁኔታ የጸጥታ ሁኔታውን አስጊ አድርጎታል። በዛሬው ዕለት ትምህርታቸውን የቀጠሉት 220 ተማሪዎች ሲሆኑ ከጥቃቱ በፊት በዚህ ትምህርት ቤት ተመዝግበው ይማሩ የነበሩ 400 የሚሆኑት አልተመለሱም። አዳማ አብደል ካሪም የዳብቺ ሁለተኛ ደረጃ ትምህርት ቤት ርዕሰ መምህር ናቸው።
ለዚህ ምክንያት ይሆናል ብለን የምናምነው ወይንም የምንጠረጥረው ወላጆች ልጆቻቸውን ወደ ትምህርት ቤት ለመላክ ሰግተዋል ወይንም ተማሪዎቹ ራሳቸው መመለስ አልፈለጉም።
ተማሪዎቹ በተለይ በቦኮ ሐራም የሽብር ቡድን ለአንድ ወር ያህል ታግተው የተያዙት አሰቃቂ በሆነ መልኩ እንደነበረ ማርያም የተባለች የዳብቺ ተማሪ ታስረዳለች።
ፎቶግራፎቻችንን አንስተው ወደ ትምህርት ቤት እንዳትመለሱ ብለው አስፈራሩን። እኔ ፍላጎቴ መማርና ማወቅ ስለሆነ ዛሬ ትምህርቴን ጀምሬያለሁ።
የዳብቺ ትምህርት ቤት አርጅቶ መፈራረስ የጀመረ ነው። መስኮቶች ተሰባብረዋል። የሴት ልጆች ማደሪያ ክፍሎችም አልጋ የላቸውም። ውሃና መብራት ይቆራረጣል። የተባበሩት መንግስታት የሕፃናት መርጃ ድርጅት ዩኒሴፍ በሰሜን ናይጄሪያ የሚገኙ ትምህርት ቤቶችን ለትምህርት አሰጣጥ የተመቹ እንዲሆኑ፣ መምህራንም ወቅታዊ የሙያ ስልጠና እንዲያገኙ ጥረት ይዟል። ይህ ጥረት ግን ዳብቻ አልደረሰም። በማይዱግሪ የዩኒሴፍ ሰራተኛ የሆኑት ጄፍሪ ኢዩ ጁምባ
It was not part of the safe school initiative and this
ትምህርት ቤቶች ደህንነታቸው እንዲጠበቅ በያዝነው መርሃ ግብር ውስጥ የተካተተ አልነበረም። ወደፊት ግን በዚህ መርሃ ግብር ለማካተት አስፈላጊ መሆኑን ተረድተናል። ሆኖም ቀጣዩ ጥቃት የት እንደሚደረግ ማወቅ አይቻልም።
በዛሬው ዕለት የዳብቺ ትምህርት ቤት ሲከፈት መለዮ የለበሱ ወታደሮች ጥበቃ ሲያደርጉ ታይተዋል። በከተማውም እንደዚሁ መለዮ ያለበሱ የጸጥታ ሰራተኞች በየስፍራው ተሰማርተዋል። የጸጥታ እርምጃዎቹ እንደሚረዱ ወላጆች ይናገራሉ። የቦኮ ሐራምን የሽብር ጥቃቶች ለመቋቋምና አልፎም አንሸማቀቅም የሚል መልእክት ለማስተላለፍ ወላጆች ሲወያዩ ነው የሰነበቱት። ጋርባ ሃሩና ከዳብቺ ትምህርት ቤት ከታገቱት ሴት ልጆች የአንዷ አባት ናቸው።
ልንጋፈጣቸው ይገባናል። እንዋጋቸዋለን። ሊያሸንፉን አይችሉም። ይሄው አንፈራችሁም። ልጆቻችንን ትምህርታቸውን ይቀጥላሉ የሚል መልእክት ካሳለፍን አሸናፊዎቹ እኛ እንሆናለን።
ከታገቱት ሴት ልጆች መካከል ሊያ እስካሁን አልተመለሰችም። ምክንያቱም ወደ እስልምና ሃይማኖት ተቀየሪ የሚል ጥያቄ ቀርቦላት በፍጹም በማለቷ አሁንም በቦኮ ሐራም ይዞታ ትገኛለች። ሬቤካ ሻሪቡ የሊያ እናት ናቸው።
ልጄ ተመልሳ ስትመጣ ወደዚህ ትምህርት ቤት መልሻ ልካትም። አንድም የመንግስት አካል አልደረሰልንም። ሊረዱን ወይም ሊከላከሉልን አልቻሉም። በሊያ ጉዳይ እንኳን ምንም መረጃ አይሰጡንም ወይም መጥተው አልጠየቁንም።
የሊያ የክፍል ጓደኞች ዛሬ ትምህርት ሲጀምሩ ታዲያ በከፍተኛ ስጋት ነው። መማር በመፈለጋቸው ብቻ ለጥቃት ተጋልጠዋል።
የተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደ መጨረሻው ዘገባችን ነው የምናልፈው። ወደ 6 የሚጠጉ ዓለም አቀፍ ሽልማቶችን የተቀበለውና ለ9 ጊዜ ታስሮ የተፈታው ጋዜጠኛ እስክንድር ነጋ እዚህ ዋሽንግተን ዲሲ የሚገኘው ስቱዲዮአችን ተገኝቶ ከጽዮን ግርማ ጋር ሰፋ ያለ ውይይት አካሂዶ ነበር። የውይይቱ የመጀመሪያና ሁለተኛ ክፍል ረቡዕና ሐሙስ ዕለት በመደበኛ ዝግጅታችን ተላልፏል። ቀደም ሲል በተላለፉት ሁለቱ ፕሮግራም ክፍሎች ስለ ቤተሰቡ፣ ስለ እስር ሁኔታውና ስለ ጋዜጠኝነት ሙያው ለተነሱ ጥያቄዎች ምላሽ ሰጥቷል። ለዛሬ ስለ ዲሞክራሲና ስለ ቀጣይ እቅዱ የተካተተበትን ክፍል ይዘናል። ወደ ውይይቱ እናምራ።
የእስር ቤት ቆይታ ረጅም መሆኑን ቅድምም ጠቅሰናል። የእስር ቤት ጉዳይ ሲነሳ ደግሞ በጣም አብዛኛው ከመሰቃየት ጋር አሰቃቂና እንደው ተግባራት ከመፈጸም ጋር ተያይዞ ከበደል ጋር የሚነሳ ነው። አሁን ቅድምም እንዳልነው አዲስ አስተዳደር መጥቷል እና ከተስፋ ጋር ነው የማየው ያንተን ሀሳብ ያንተን አመለካከት ተስፋና ወደፊት ከመቀጠል ከመስራት ጋር። አንዳንዶች ደግሞ አሉ አስተያየት የሚሰጡ የለም ኢህአዴግ በኢህአዴግ ውስጥ የነበሩ ሰዎች በዚህ ተግባር ላይ የተሰማሩ ሰዎች ሊቀጡ ይገባል ሊታሰሩ ይገባል፣ ኢህአዴግም እንደ ኢህአዴግ ስርዓቱ መፍረስ አለበት የሚል ሀሳብ የሚሰጡ፣ በአንተ በኩል ምንድን ነው አስተያየትህ? እንግዲህ ዲሞክራሲያዊ ስርዓትን መገንባት የሚል ነገር አምጥተሃል፣ ከኢህአዴግም ከአዲሱ አስተዳደርም የሚጠበቀው ነገር ብለህ አስቀምጠሃል እና ምንድን ነው አስተያየትህ?
እኔ መወስድሽ ሌሎች ሌት ስታርተር ሰርቫንት የሚባል ነገር አለ። አርፍደሽ ስትጀምሪ አንድ ነገር ከአንቺ በፊት የሄዱት የተሄደበት መንገድ ትቶልሽ የሄደ ተሞክሮ አለ። ይህን ተሞክሮ የምናገኘው ከኛው ከሀገራችን አይደለም፣ ከዓለም በሌሎች ሀገሮች። ሌሎች ሀገሮች በየትኛው መንገድ ሄደው ነው ዲሞክራሲያዊ ስርዓት መገንባት የቻሉት የሚለውን ጥያቄ መጠየቅ አለብን። አርፍደን ጀማሪዎች እንደመሆናችን መጠን አሁን እንደ ምሳሌ ያነሳሁልሽ ደቡብ አፍሪካ ነው። ደቡብ አፍሪካን ተከትለው በነገራችን ብዙ ሀገሮች በዛ መንገድ ሄደዋል፣ ግን ደቡብ አፍሪካ ላይ አተኩሬ ትንሽ ልናገር ምን እንዳደረጉ። ደቡብ አፍሪካ ከኛ የባዘ በብዙ እጥፍ የባዘ ክፍፍል የነበረባት ሀገር ነበረች። በብዙ እጥፍ በትንሽ አይደለም፣ በብዙ እጥፍ በጣም አስቸጋሪ ሁኔታ ውስጥ የነበረች ሀገር ነች። ለረዥም ጊዜ የቆየችው ግን ነበር። ከዛ አስቸጋሪ ሁኔታ ውስጥ ወጥታ እንደጠቀስኩት ለዓለም ሞዴል የሆነ ዲሞክራሲያዊ ስርዓት መገንባት ትችላለች። ስለዚህ ከደቡብ አፍሪካ መማር አለብን። ደቡብ አፍሪካ በዛ መንገድ ሄዳ ስኬት ነገር ከገነባች እኛም በዛ መንገድ ሄደን ስኬት የሆነ ነገር የመገንባት እድላችን ሰፊ ነው። ምንድን ነው ከዛ የምንማረው? አንዱ ትልቁ ነገር እነሱ ያላደረጉት ወደ በቀል አልሄዱም። ወደ በቀል አልሄዱም ቁልፍ ነው። ዲሞክራሲያዊ ስርዓት ለመስራት ወደ በቀል አለመግባት ቁልፍ ነው። ወደ በቀል ከገባን የምንፈልገውን ኤንድ ሪዛልት ዲሞክራሲያዊ ስርዓቱን የምንመሰረትበትን መሰረት እናናቀዋለን። ስለዚህ ለምንፈልገው ነገር ብለን ነው ወደ በቀል ማንሄደው። ወደ እርቅ መሄድ አለብን፣ ከሌሎች መማር ያለብን እና ደቡብ አፍሪካን በምናጠናበት ጊዜ የሄዱበት መንገድ በጣም ግልጽ ነው። አንዱ እና ትልቁ ነገር ሁሉን አቀፍ የሆነ ጉባኤ ተጠርቶ እዚያ ላይ በሚደረግ በሚኖረው ሂደት ለነጻና ፍትሃዊ ምርጫ መሰረት መጣል። ከዛ በኋላ ያንን የሚያጠናክረው ያን ይሄና ነጻና በነጻና ፍትሃዊ ምርጫ የሚደረገውን ውጤት የሚያጠናክር ድባብ መፍጠር ያስፈልጋል። የተጣለውን የዲሞክራሲያዊ መሰረት የሚያጠናክር ስር የሚያሰድድ ድባብ ያስፈልጋል። ያ ድባብ ሊፈጠር የሚችለው በእርቅ ነው፣ በበቀል አይደለም። ወደኋላ በመመልከት ሳይሆን ወደፊት በመመልከት ነው። ስለዚህ በግል ምንም ደረሰብን ምንም እኔ ከስድስት ዓመት ተኩል ያልነበርኩበት ፍጹም በቀጥታም በተዘዋዋሪም አባል ያልነበርኩበት ድርጅት ነህ ተብዬ ከስድስት ዓመት ተኩል ታስሬያለሁ። ይህን ወደኋላ መመልከት የለብኝም ለሀገር ለቆምኩበት ዓላማ ብዬ የቆምኩበት ዓላማ ሲፈጸም ማየት ስለምፈልግ ማለት ነው። እሱን አግዝፌ ማለት ነው እኔ በግል ያለኝን ስሜት ወደ ጎን አድርጌ ማለት ነው። ስለዚህ ያን የምንፈልገውን ነገር የቆምንለትን ዓላማ መስዋዕትነት የከፈልንለት ነገር ዘላቂ ነገር ለትውልድ ትቶ ለማለፍ እርቅ ወሳኝነት አለ፣ ድባቡን ለመፍጠር ማለት ነው። ዲሞክራሲ መሰረቱን ከጣልን በኋላ
ስለዚህ በደል የደረሰባቸው ወይም በዚህ መንግስት በቀጥታ የሚሆን በተዘዋዋሪ በደል የደረሰባቸው ሰዎች ለይቅርታ መዘጋጀት አለባቸው። ይቅርታ ለማለት ነው
እውነት ነው።
በመንግስት
ይቅርታ ብለው ለህዝቡ ምሳሌ መሆን አለባቸው
ነው። በመንግስት በኩልስ ምንድን ነው የምትጠብቀው እንዲደረግ?
በመንግስት በኩል ቅድም እንዳልኩሽ አሁን ከመንግስት በኩል ሁሉ አብዛኛው የአንበሳው ድርሻ ይችን ሀገር ወደ ሰላማዊ የሆነ የዲሞክራሲ ሽግግር የማስገባት አብዛኛው ድርሻ የመንግስት ነው። አብዛኛው የአንበሳው ድርሻ ከመንግስት በኩል ሁሉን አቀፍ የሆነ ጉባኤ መጥራት አለበት፣ ፓርላማው መጥራት አለበት። ይሄን ሁሉን አቀፍ የሆነ ይሄ ጥሪው ሀገር ውስጥ ላሉት የፖለቲካ ድርጅቶች ብቻ አይደለም። በዋናነት ይሄ ጥሪ ከሀገር ውጭ ያሉት እና በሽብርተኝነት ለተፈረጁት ድርጅቶች ናቸው። እነዚህ እነማን ናቸው? እኔ የተከሰስኩበት በሀሰት የተከሰስኩበት ግንቦት ሰባት አንዱ ነው። ሁለተኛው ኦነግ፣ ኦብነግ፣ እነዚህ ድርጅቶች እና ሌሎች። በዋናነት ግን ቢያንስ እነዚህ ድርጅቶች ወደ ሰላማዊ ህግና ሰላማዊና ህጋዊ መድረኩ የሚገባበት ሁኔታ መፈጠር አለበት። ይሄ ደግሞ መንግስት ካልወሰደ ይህን ኢኒሽቲቭ ካልወሰደ እነሱ መጥተው በዚህ ፕሮሰስ ውስጥ በዚህ ሂደት ውስጥ ሊሳተፉ የሚችሉበት ሁኔታ አለ። ስለዚህ የመጀመሪያው ተግባር የሚጠበቀው ከመንግስት ነው። አሁን ከዶክተር አብይ የምንጠብቀው ይሄንን ነው። አዎ ለለውጥ ፈልጋለሁ ብለዋል። ጥሩ ግን ለውጡን መሬት ላይ ለማዋል ወደ ሀገሪቷን ወደ ሰላማዊ የሆነ ዲሞክራሲያዊ ሽግግር ለማስገባት መውሰድ ያለባቸው ብቸኛው እርምጃ ይሄ ነው። ይህንን ደግሞ ቅድም እንዳልኩት ከደቡብ አፍሪካ ተምረን ነው፣ ከተፈተነውና ከሰራው መንገድ ተምረን ነው። እኛ የቀመር ነው አይደለም፣ እኔ ቤተ ቁጭ የቀመርኩት ነገር አይደለም፣ ከተፈተነውና ከሰራው።
የኢትዮጵያ ጉዳይ አንደኛው የዘር እና የጎሳ ጉዳይ አለ፣ የድንበር ጉዳይ አለ። ልክ ግጭቶች ሲመጡ ግጭቶች ሲቀሰቀሱ የሚመጡ አፈትልከው የሚመጡ ጉዳዮች አሉ። እነዚህ ጉዳዮች በምን ይስተናገዳሉ?
አሁን ላስረሳቸው የዚህ የብሔር ልዩነት የሚባለው ነገር በነገራችን ላይ አምባገነን የብሔር ችግር የት ነው ያለው ያልሽ እንደሆነ ዓለም ላይ የብሔር ግጭቶች፣ የብሔር መጠራጠር፣ የብሔር መለያየት፣ መራራቅ የት ሀገር ነው ያሉት ብለሽ የመረመርሽ እንደሆነ አምባገነንነት ባለባቸው ሀገሮች ውስጥ ብቻ ነው። አሁን ደቡብ አፍሪካ እንደምሳሌ ልውሰድልሽ። አፓርታይድ በነበረበት ጊዜ በነጮች እና በጥቁሮች መካከል ብቻ አልነበረም ልዩነቱ። ዙሉ እና ኮሻ ጆሃንስበርግ ላይ ጠዋትና ማታ ተጋደለ፣ ተጨፋጨፈ፣ ተጣላ እየተባለ ዜና መስማት የተለመደ የዓለም የለመደው ዜና ነበረ። ዲሞክራሲ በገነቡ ማግስት ግን በዙሉ እና በኮሻ መካከል ያለው ልዩነት መክኗል፣ ጠፍቷል። በነጭና በጥቁር መካከል ያለው ልዩነት እንደዛ። ከደቡብ አፍሪካ ወጣ ብለን ሌሎችንም የአፍሪካ ሀገሮች ስንመለከት እንደዛ ነው። አሁን ጎረቤት ሀገር ኬንያን ማንሳት እንችላለን። በካልንጅና በኩኩዮ መካከል አምባገነናዊ ስርዓት በነበረበት ጊዜ በካልንጅና በኩኩዮ ጎሳዎች መካከል እንደዚሁ ግጭት መጠራጠር ነበረ። ወደ ዲሞክራሲያዊ ስርዓት እየገባች ስትሄድ ኬንያ ግን ይሄ ችግር መክሏል። ሌሎች አፍሪካ ሀገሮችን ተመሳሳይ በነገር ማንሳት እንችላለን። የብሔር ችግር የአምባገነናዊ ስርዓቶች ውጤት ነው። ከስር መሰረቱ ልናደርቀው የምንችለው ፍቅር በማስተማር ብቻ አይደለም። እሱ ማስተማር አለብን፣ ፍቅር ወንድማማችነትን ማስተማር አለብን። ዋናው ግን ከስር መሰረቱ የምናደርቀው ግን ዲሞክራሲያዊ ስርዓት በመገንባት ዲሞክራሲያዊ ድባብ ዳር ይገፋዋል። ላያጠፋው ይችላል፣ ግን ይሄ ጽንፈኛ የሆኑ ድምፆችን ወደ ዳር ይገፋቸዋል፣ ትርጉም የሌለ ያደርጋቸዋል። ስለዚህ ይሄ አሁን የብሔር ግጭቶች እንደተለየ የኢትዮጵያ ችግር አድርገን መመልከት የለብንም። በእኛ ላይ የተጋረጠ ልዩ ችግር አይደለም። አምባገነንነት ባለባቸው ሀገሮች ሁሉ ያለ ነው። አምባገነኖች የሚጠቀሙበት ነው። በዚህ እየተጠቀሙ ነው ስልጣን ላይ የሚቆዩት። አምባገነናዊ ስርዓትን ስናስወግድ ይህንን ጉዳይ ከስር መሰረቱ እናደርቀዋለን፣ ወይም ወደ ዳር ገፍተን ትርጉም የለሽ እናደርገዋለን። የጥቂቶች ሙጥኝ ብሎ የያዙት ነገር እናደርገዋለን ብዬ አምናለሁ። መፍትሄ የኢትዮጵያ ችግር መፍትሄ አለ።
መፍትሄው ዲሞክራሲ ነው እያልከን?
መፍትሄው ዲሞክራሲ ነው። መፍትሄው በደቡብ አፍሪካ መንገድ ነው። መፍትሄ እንደ ህንድ መሆን ነው።
እንግዲህ ጋዜጠኛ እስክንድር ነጋ 6 ዓለም አቀፍ ሽልማቶችን ተቀብለሃል በዚህ በጋዜጠኝነት ሙያ ውስጥ። በጣም እናመሰግናለን የአሜሪካ ድምፅ ስቱዲዮ መጥተህ ማብራሪያ ስለሰጠህን። እንግዲህ ደግሞ እንዳልከው የሳተላይት ቴሌቪዥኑን ከጀመርክ በኋላ ምናልባት ስለ እሱ ደግሞ መተን ተገኝተን እንጠይቅ ይሆናል። ለአሁኑ ግን በአሜሪካ ድምፅ ስቱዲዮ መጥተህ ለሰጠህን ማብራሪያና ቃለ ምልልስ በጣም አመሰግናለሁ። እግዚአብሔር ስጥልኝ።
አመሰግናለሁ። እግዚአብሔር ያክብርልኝ።
ጽዮንንና እስክንድርን እናመሰግናለን። ውይይቱን ሙሉውን በቪዲዮ ለመከታተል ከፈለጋችሁ ፌስቡክ አት ቪኦኤ አማሪክ ላይ እንደዚሁም በድረ ገጻችን www.voanews.com/amharic ላይ ታገኛላችሁ።
እንግዲህ የዛሬው የጋቢና ጉዟችን በዚሁ ተጠናቋል።
አዎ፣ እዚህ ስናስተናግዳቸው ያመሸነው ሄኖክ ሰማግዜርና
እኔም መስታወት አራጋው ነበርን።
ሞክቢል ያመሮ ዝግጅታችንን በቴክኒክ ሲመራልን አምሽቷል። እናመሰግናለን አብራችሁን ስለቆያችሁ። እያመሰግን እንሰናበታለን።
መልካም ምሽት።
ነገ እንገናኝ።
Kun Radio Sagale Amerikati.